አለች። መጨረሻ ላይ ወይዘሮ ስምረት ደነቀ ጋር ባለፈው ሳምንት ያደረግነው ቃለ ምልልስ ክፍል 2 ይቀጥላል። በዚህ ረገድ እንግዲህ በቅድሚያ ባለፈው ሳምንት 2 ትልልቅ ድርጊቶች ኢትዮጵያ ውስጥ ተከናውኗል። የመጀመሪያውና በአብዛኛው በዓለም አቀፍም በኢትዮጵያ ሕዝብም ጆሮ ውስጥ ከፍተኛ ቦታ ተሰጥቶት የሰነበተው የወይዘሮ ብርቱካን መፈታት ነው። ብርቱካን ከአንድ ዓመት ተኩል እስር በኋላ ከቃሊቲ እስር ቤት ወጥታ ቤተሰቦቿ ጋር ተገናኝታለች። በዚህ ረገድ በእሷ በኩል መፈታቷን አስመልክቶ በርካታ ዝግጅቶች ስላሉ በሰፊው ወደዛ ቀጥታ ከመሄድ በፊት ሌሎች ዜናዎችን ባሰማት ቅድሚያ ሰጥቻለሁ። ባለፈው ሳምንት መጀመሪያ ላይ የኢህአዴግ አገዛዝ አዲስ ምክር ቤት መስርቷል። በዚህ በአዲሱ ምክር ቤት ምስረታ መሰረት ይሄ በጠቅላላ ኢህአዴግ የሚቆጣጠረው ምክር ቤት ነው። ሙሉ በሙሉ ከአንድ ተቃዋሚ ውጭ እና ከአንድ በነጻ ተወዳደሩ ከሚባሉ አፍቃሪ ኢህአዴግ ግለሰቦች ሌላው በሙሉ 545ቱ መቀመጫ እንዳለ ከ547ቱ በኢህአዴግ የተያያዘ ነው። በሱና በደጋፊዎቹ ድርጅቶች ማለት ነው። ለማንኛውም ይሄ ስብሰባ ከተከናወነ በኋላ የራሱን አፈ ጉባኤ መርቷል። አፈ ጉባኤ ተሾመ ቶጋ ተነስቶ በአቶ አባዱላ ደመዳ ተተክተዋል። የምክትል አፈ ጉባኤ የነበሩት አሁንም ቦታቸውን እንደያዙ ነው የቀጠሉት። ከዚሁ ጋራ ወደ 20 ሚኒስትሮች ሹመት ሲገለጽ በተጨማሪ 5 የሚኒስትር ደረጃ ያላቸው ሹመቶችም አብረው ተነግረዋል። በዚህ ዝርዝር ውስጥ በርካታ አዳዲስ ስሞች ገብተዋል። ነባር የሚባሉ ደግሞ ያልተካተቱ አሉ። በጥቅሉ ሲታይ ግን ይሄ የካቢኔ ብወዛ ሁለቱም ትልልቅ ግዙፍ ሰዎች አልነካም፣ በረከት ስምኦንና አቶ መለስ ዜናዊን። ከዚህ በመለስ ያሉት ብዙዎቹ ተሸጋሽገዋለኝ። ለምሳሌ ያህል አዲሱ ለገሰ የሚባለው ለቋል፣ ስዩም መስፍን ለቋል፣ ተፈራ ዋልዋ ለቋል፣ ግርማ ብሩ ለቋል፣ ካሱ ኢላላ ለቋል፣ አስፋው ድንጋሞ ለቋል፣ አምባሳደር መሐመድ ድሪር ለቋል፣ ሐሰን አብደላ ለቋል፣ ወይዘሮ ሶፊያን ካሚል ለቋል። 9 የድሮ ካቢኔ አባላት አልተካተቱም ማለት ነው። ሌሎቹ ወደ 20 የሚጠጉ ናቸው። እነሱ እንግዲህ ዝርዝር ለማቅረብ ትንሽ ከጊዜ ጋር ከባድ ይሆናል። ለማንኛውም ጠቅላይ ሚኒስትርነቱን አቶ መለስ ያው እንደተለመደው ይዘዋል። ቀጥሎ ከአቶ መለስ በኋላ አሁን አንድ ትልቅ የስልጣን ደረጃ ላይ ያሉት አቶ ኃይለማርያም ደሳለኝ ናቸው። አቶ ኃይለማርያም ደሳለኝ በምክትል ጠቅላይ ሚኒስትርነት ማዕረግ የውጭ ጉዳይ ሚኒስትሩንም ጨምረው ይዘዋል። ከዚህም በተጨማሪ የኢህአዴግ ምክትል ሊቀመንበር ናቸው። እንደዚሁም የደቡብ ህዝቦችም ሊቀመንበር ናቸው። እና እኒህ ሰውዬ ስንቱን ስራ ሊሰሩት እንደሚችሉ በእውነቱ የታወቀ ነገር ባይኖርም ሹመቱን ግን ጠቅልለው ሰብስበው ይዘውታል። አቶ መለስ እኒህን ሰውዬ ለምን ይህን ያህል እንደ አቀረቧቸው ባይታወቅም በአጠቃላይ ስልጣኑ በሳቸው እጅ 4 ትልልቅ ስልጣን ገብቷል ማለት ነው። ከዚሁ ጋራ የጦር ሚኒስትርነቱን ቦታ የቀደም ሲል ሚኒስትር የነበሩት ሲራጅ ፈጌሳ አሁንም እንደያዙት ናቸው። በዚሁ የአዲስ ካቢኔ ለየት ያለ ሁኔታ የታየው ጠንካራ ጠንካራ ቦታዎች ለደቡቦች ነው የተሰጠው። የአማራውንና የኦሮሞውን ድርጅት በብዛት ጠንካራ ቦታ ላይ አቶ መለስ አላሰፈሩም። ይህ እንግዲህ ለምን እንደሆነ እሳቸው ናቸው የሚያውቁት። ለማንኛውም ግን በካቢኔ ብወዛውና ስርጭቱ በዘንድሮ በአጠቃላይ ወደ ደቡብ ያደላ ከፍተኛ ኃይል እንዳለ ነው የሚያሳየው። በዚህ ረገድ ምን ያህል የሚፈልገውን ያህል ስራ ይሰራል አይሰራም እሱ ወደፊት ጊዜና ሁኔታ የሚወስነው ቢሆንም በጥቅሉ ሲታይ ህወሓት 3 የሚኒስትር ደረጃ ቦታ ብቻ ነው ያለው። ሌሎቹ ቢያንስ 5 6 አሉ። አፋር እንዳለው ሶማሌ ወደ 2 የሚኒስትር ደረጃ ላይ ተሰጥቷቸዋል። ያው የብሔረሰብ ቋንቋ ስለሆነ የሚናገሩት በመስፈርትም ረገድ እንደዚህ ምን አከናውነው ለዚህ ደረጃ ላይ ደረሱ የሚባሉ አባቶ መለስ የተዘረዘሩ የካቢኔ እሹም ሲሾሙ ነጥቦች አሉ። እሱም ብዙዎቻችሁ እንደተከታተላችሁ ተስፋ በማድረግ ወደዚያ ብዙ አልሄድም። 3 ሚኒስትሮች ሴቶች ተሹመዋል። ሌላ እንግዲህ ወጣት የሚባል የለም። በአብዛኛው ከወጣትነት የውጭ ናቸው ሚኒስትሮቹ በሙሉ እና ወጣት አልተሾመም። በሴቶች ደረጃ 3 ሚኒስትሮች እንዳሉ ይታወቃል። ከዚሁ ጋራ በረከት ስምኦን ቅድም እንዳልኩት ያው የኮሚኒኬሽን ሚኒስትርነት እና የአቶ መለስ የቅርብ ብርቱ ደጋፊ እንደሆኑ እንደቀጠሉ ናቸው። ከዚሁ ጋራ መላኩ ፋንታ እና አስቴር ማሞ የሚኒስትር ማዕረግነትን ይዘው በተለያየ አቶ መላኩ ፋንታ የገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር ሲሆኑ አስቴር ማሞ ደግሞ የመንግስት ተጠሪ ሆነዋል። እንደዚሁም 2 ሰዎች ደግሞ በቅርብ ተሹመዋል። እነሱ የዛው የመለስ አማካሪ ሆነው ነው የተሾሙት። እንግዲህ በአጠቃላይ ከዚህ ረገድ ያለውን በዚህ ንለፈውና ሌሎች አንዱ ዜናዎች አሉኝ። በአቶ ኩማ ደመቅሳ የሚመራው የአዲስ አበባ ከተማ ወያኔ አገዛዝ 9 የሙያ ማሰልጠኛ ተቋማትን ሙሉ በሙሉና በከፊል ከስራዎች እንዲሆኑ አግዷል። የከተማው ከንቲባ የጥራት ቁጥጥር ኃላፊ ናቸው የተባሉ አቶ ጌታቸው ወራቴ መግለጫ መሰረት ሙሉ በሙሉ የተዘጉት የአዲስ አበባ ቴክኖሎጂና የንግድ ስራ ኮሌጅ፣ የአዲስ አበባ የጥርስ ሕክምና ኮሌጅ፣ የሩዋንዳ ካምፓስ ያለው ሜዲካል ኮሌጅ፣ ማውንት ፋውንድ ቴክኒካልና የሙያ ትምህርት ቤትና የጴጥሮስ የህግ ኮሌጅ መሆናቸው ሲታወቅ በከፊል እንደተዘጉ ወይም ደግሞ ስራቸውን የተገደበባቸው የኬር፣ የአፍሪካ፣ የአዲስ አበባና እናት ሜዲካል ኮሌጆች መሆናቸው ተነግሯል። ለዚህ የመዘጋት ዋና ምክንያቱ የተነገረው በቂ ፍቃድ አላገኙም፣ ያለ ፍቃድ ነው ሲሰሩ የቆዩት የሚል አይነት ነገር ነው። ባለፉት ሳምንታት 38 ኮሌጆች የስልጠና አሰልጣኞችን በሚመለከት ማስጠንቀቂያ ተሰጥቶ እንደነበረም ተያይዞ የደረሰኝ ዜና ያመለክታል። በእነዚህ ኮሌጆች ትምህርት በመከታተል ላይ ያሉ ተማሪዎች ግን ትምህርታቸውን እንዲያጠናቅቁ እንደሚደረግ ይኸው መግለጫ ጨምሮ ያመለክታል። ከዚሁ ጋር በሀገሪቱ በአሁኑ ወቅት 95 የማሰልጠኛ ተቋማት ሲገኙ ከነዚህ ውስጥ 11 ብቻው የመንግስት መሆናቸውንም ተያይዞ የደረሰኝ ዜና ያመለክታል። በሌላ በኩል ደግሞ የጠቅላይ ቤተ ክህነት ምክትል ዋና ስራ አስኪያጅ የነበሩት ምብረእድ ኤልያስ አብርሃ ካለፈው አርብ መስከረም 28 ቀን 2003 ጀምሮ ከስልጣናቸው መነሳታቸው ተነግሯል። ይህንኑ ያሳወቀው ደጀ ሰላም የተባለ ድረገጽ ነው። ከዚሁ ጋራ በቤተ ክህነት ባላቸው ተሰሚነት ከወንበራቸው በላይ ጉልበት እንደነበራቸው የሚነገርላቸው እኒሁ የጳውሎስ የቅርብ ሰው ከስልጣኑ እንዲወገዱ የተደረጉት በከፍተኛ ደረጃ በውጭ በተደረገ ጭነት ማለት ግፊት መሆኑን ያመለክታል። የውጭ ግፊት ሲባል የውጭ ሀገር ሳይሆን እዚያው የሀገር ቤት ያለው ሌላው ህብረተሰብ ለማለት ተፈልጎ ይመስለኛል። በተያያዘ ዜና ደግሞ የሰበካ መምሪያ እንደዚሁ ኃላፊ የነበሩት ሊቀ ትጉሃን ያሬድ ከበደ ከስልጣናቸው ተነስተው ወደ ጎፋ ገብርኤል መዛወራቸውን የደረሰን ዜና ያመለክታል። እኒሁ ሰው የፓትርያርክ ጳውሎስ የእህት ልጅ እንደሆኑ የሚነገር ሲሆን ያሬድ ከበደ በስጢፋኖስ ቤተ ክርስቲያን ለአቤቱታ የቀረቡትን ባህታዊ በጥይት ተኩሰው መግደላቸውም እንደዚሁ ውስጥ ለውስጥ የሚነገር ጉዳይ አለ። ይህ እንግዲህ ከዚያው ዜና ምንጩ አብሮ የደረሰን ነው ማለት ነው። ቀደም ሲል እንዳልኩት እንግዲህ በቀደም ተከተል ወደ ዕለቱ ዋና የብርቱካን መፈታት እናመራለን። እሱ እንድትከታተሉት በቅድሚያ እጠይቃለሁኝ።
ጅንስ ሱሪ ለብሳለች። አሎ ብርቱካን አሁን እየወጣች ነው። ጅንስ ሱሪ ለብሳለች። ጥቁር ጅንስ ሱሪ ነው የለበሰችው። አብራት ልጇ ሀሌ አለች። ጨርቅ ሱሪ ጥቁር ነው የለበሰችው። ሀሌን አቅፋ ይዛታለች። መኪናዋ አሁን እየወጣ ነው።
አይደል ከግቢ? ኦ ደህና ነሽ ነው ተስተማሪ?
መኪናው ከግቢ ውስጥ ለመውጣት እየተዘጋጀ ነው እና ልጇ ከእሷ ጋር ነች። በጣም ተደስታለች እና ግቢ ውስጥ ያሉት ሰዎች ታነጋግራለች። የኢትዮጵያ ቴሌቪዥን ጋዜጠኞች በአካባቢው አሉ፣ እነሱ ያስነሳሉ። በነገራችን ላይ እኛም ቅድም ምስማር ያነሳውን ጉዳይ ሊያሳይ የሚችል ቪዲዮ እኛም እያስነሳን ነው እዛ። ከሰዎች ጋር ወሬ ይዛለች እንግዲህ የሚያነጋግሯት እንኳን ደስ ያለሽ ይሆናል፣ በደህና ቤትሽ ግቢ ይሆናል። በቅርብ እየተከታተሉ ያሉት መኪናዋ አጠገብ ቆማለች እሷ፣ ጋዜጠኞቹ ደግሞ እዛ አካባቢ ያሉ እና ፊልም እያደረጉ ነው። ይሄንን
ብርቱካን ተፈታች ለነገራቸው፣
ብርቱካን በትክክል ተፈታለች። ብርቱካን ነፃ ሆነች። ብርቱካን በነፃነት ከልጇ ጋር እና ከእናቷ ጋር
እንደሚመስል ይነግሩ። እንዴት ነው የክብር ጀንትሪስ ብርቱካን ሚደቅሳ መኖሪያ አካባቢ ምን ይመስላል?
ከፈረንሳይ ኤምባሲ 500 ሜትር የሚሆን ገባ ብሎ ነው ቤቷ የሚገኘው። ከፈረንሳይ ኤምባሲ ከመግቢያው ጀምሮ ማለት ነው፣ ወደ ሰፈሩ ከሚያስተዋወቅ ጀምሮ 500 ሜትር በባንዲራ ጌጠ ነው። አሁን በአሁኑ ሰዓት ያለው የአካባቢ ሰዎች፣ ዘመዶች፣ የፓርቲ አጋሮቿ ይህን እየሰሩ ነው ያሉት። አሁን እዛ ተሰሩ
ህዝቡስ እንዴት ነው?
በጣም ተጠበቅ ነው፣ በላይ ሰው ነው ያለው። አሁን እዚህ በጣም ብዙ ሰው ነው። እኔ ለገና አሁን መድረሴ ነው ከዛ፣ ግን በጣም ብዙ ሰው ነው ያለው። ስራውን ሰርተው ጨርሰዋል። የጤና ሁሉ ተገዝግዟል፣ መንገዱ ማለት ነው። አረንጓዴ ብቻ ባንዲራ በጣም አምሯል መግቢያው።
መልካም እንግዲህ እንዴት ነው እንደው የወጣቶች የአዛውንቶች እንዴት ነው የህዝቡ እንዴት ነው? በእድሜ
በሁሉም ክልል እድሜ በሁሉም ክልል ውስጥ ያለ ሰው ነው ያለው። አሁን አባቶች አሉ፣ እናቶች አሉ፣ ህጻናት አሉ። በእኛ እድሜ ማለት በሀያዎቹ ሰላሳዎቹ ያሉ ወጣቶችም አሉ። እነሱ ናቸው አሁን ስራውን የሚሰሩት። በአጥንት እያጸዱ ነው አሁን አካባቢውን በደንብ እያሰፉ መኪና በደንብ መግባት እንዲችል ወደ ውስጥ ማለት ነው። ሁሉም መኪና መግባት እንዲችል ከተወሰነ ከመቶ ሜትር አካባቢ ጀምሮ ደግሞ ከተማ እየመዘግዙ ነው ያሉት። በአሁኑ ሰዓት
አስፋልቱን ገጠማ
መንገዱ አስፋልቱን በሙሉ ወደ እሷ ቤት መግቢያ ያለው ከመቶ ሜትር በላይ ከተማ ተበዝበዘቀለ።
ደግሞ ትንሽ ቆይተን እዛ አካባቢ ስደርስ ያለውን ይገልጹልናል። ይጠብቁን አቶ ይሸዋስ።
አሎ፣ ጂንስ ሱሪ ለብሳለች። ጥቁር ጂንስ ሱሪ ነው የለበሰችው።
እንደሚመስል ይነግሩ። እንዴት ነው የክብርት ወይዘሪት ብርቱካን ሚደቅሳ መኖሪያ አካባቢ ምን ይመስላል?
ዶክተር ያዕቆብና ሙያዬ የሸዋስ ለሌላ ስራ ጉዳይ ወደ ቤቷ እንዲሄድ ስለታዘዘና እዛ አሳይን ስለተደረገ አትደውይለት። ከፈለግሽ በኋላ እኔ ሌላ ቁጥር ሰጥሻለሁ፣ እሱን የምታገኝበት። የዋናው የመኪና መውጫ በር የሚባለው ተከፈተ አሁን። ቀደም በሰው መግቢያው በር ብቻ ነበር የሚታየው። አሁን ትልቁ በር ተከፍቷል። የመኪና መውጫው እልል እየተባለ ነው። በአካባቢው እልልታ እየተሰማ ነው። ሀገሩ በሙሉ የተደሰተበት ቀን ነው የሚሆነው የዛሬው ቀን። በምትኖርበት የፈረንሳይ ሌጋሲዮን አካባቢ በጣም በጣም አምሮ ልክ ታቦት የሚቀበል መስሎ ደምቆ ናፍቆት እየጠበቋት ነው። ቀላል አይደለም። ከልጅና ከእናት ከቤተሰብ ተለይቶ በዛ ቦታ ለእኛ ያህል ጊዜ ብቻ መቆየት። ፖሊሶች ከመንገዱ ላይ ስነ ስርዓት እያስጠበቁ ነው። መንገድ እንዳይዘጋባት ስትሄድ ስትወጣ መኪናው ከግቢ ውስጥ መኪናው ወጣች። ብርቱካን ነፃ ሆና በመንግስት መኪና በ14,000 ምናምን ቁጥር ብርቱካን ወጣች፣ ወደ ቤቷ ሄደች። እንኳን ደስ ያላችሁ ወጣች። ብርቱካን ነፃ ሆነች፣ ከቤተሰቧና ከልጆቿ ጋር ተገናኘች። ወደ ቤቷ እየሄደች ነው። ብርቱካን ሆና ወደ ቤቷ እየሄደች ነው። ከቻሬ ናፈት እናቷና ቤተሰቧን ተቀላፊ ሁላችንም እንኳን ደስ አመሰግናለሁ። ማይክ
አድማጮቻችን በአጠቃላይ የብርቱካንን አቀባበልና አካባቢውን በሚመለከት በቦታው ተገኝቶ ወንዶሰን ጋዜጠኛ ወንዶሰን ገብረ ኪዳን የዘገበው አውራምባ ታይምስ አስፍሮታል። በአጠቃላይ እንግዲህ እሱን ለማየት ሞክራለሁ ማለት ነው። እኛ አልን ከምንል በቦታው ተገኝቶ ጋዜጠኛው በአካል የተመለከተው የዘገበው እጅግ በጣም ጥሩ ሀሳብ ነው። እንዲህም ሆነ ይላል። እለቱ ማክሰኞ መስከረም 25 ቀን 2003 ዓ.ም ከምሽቱ 2:10 ሰዓት ላይ አውራምባ ታይምስ ቢሮ የተገኘን ጥቂት የጋዜጣው የስራ ባልደረቦች በወይዘሪት ብርቱካን ሚደቅሳ መፈታት ላይ ያነጣጠረ ለየት ያለ ዘገባ ለማውጣት የስራ ክፍፍል አደረግን ይላል። እንደተባለው ጋዜጣው በሙሉ አምዱ እሱን ይዞ ነው የወጣው። በተለያየ ግጽ ያሉትም ጭምር ማለት ነው። እስኪ ወደ ጽሁፉ እናምራ። እናም በበነገታው ፀሐይ ሲያቅላላ አንስቶ በብርቱካን ሚደቅሳ መኖሪያ ቤት የሚሆነው ሁሉ ተከታትሎ የመዘገብ ኃላፊነት ለእኔ ተሰጠኝ። ከዚያም የሚከተለውን ሁሉ መቅረጽ ይቻለኝ ዘንድ ካሜራዬን አሰናድቼ የነገን ንጋት እያሰብኩ ወደ ቤት ያመራው ነጋ። እለቱ ረቡዕ መስከረም 23 ቀን ከጧቱ 1:30 ሲሆን እነ ወይዘሮት ብርቱካን ሚደቅሳ ቅጥር ግቢ ተገኙ። አራት ያህል ወጣቶች የኢትዮጵያን ባንዲራ በረጅሙ ገመድ ላይ እየሰሩ ግቢውን እያስዋቡ ነው። ከዋናው መኖሪያ ቤት ሳሎን መግቢያ በር በስተቀኝ በኩል የብርቱካን ምስልን የያዙ እንኳን ለቤተሽ አበቃሽ የሚል ባነር ተነስቷል። በዚያ ግቢ ውስጥ የብርቱካን መፈታት የሚያበስር ተግባር በእርግጠኝነት ስሜት እየተከናወነ መሆኑን እየታዘቡ ወደ ሳሎን ዘለቁ። ከዚያም በፊት የማውቃቸው አንዳንድ ሰዎች ከሳሎን እንዲወጡ ተደርገዋል። አንዳንድ ቃዎች ማለት ነው። በጣም ይቅርታ። ከዚህ በፊት የማውቃቸው አንዳንድ ቃዎች ከሳሎን እንዲወጡ ተደርገዋል። ከዋናው ሳሎን በር ትይዩ ሙሉ ሶፋ እንግዳ ለማስተናገድ በሚያመች መልኩ ተደላድሎ ተቀምጦ ይታያል። በርካታ ምቹ ወንበሮች በቀሪው ቦታ ዙሪያው ተገጥግጠዋል። በሳሎኑ ሌላኛው በር አልፎ ኮሪደሩን አቋርጬ ወደ ውስጥ ዘለኩ። የብርቱካን እናት ወይዘሮ አልማዝ ገብረ እግዚአብሔርን ለማግኘት ወይዘሮ አልማዝ በስተጀርባ የቤቱ ውሃ ልክ ላይ ተቀምጠው ፊታቸው ያለውን ከሰል ማንደጃ ላይ ድስት ጥደዋል። ቁርስ ቢጤ ያዘጋጁ ነው። ገጽታቸው ላይ ሁለት አይነት ስሜት ያየው መሰለኝ። የድካምና የብርታትም ስሜት። ማዘር እንኳን ደስ አለዎት አልኩና ትከሻቸውን ሳምኳቸው። እሳቸውም እንደዚያው አደረጉና ማማሳያቸውን አንስተው ወደ ስራቸው ፊታቸውን መለሱ። ማዘር ፎቶ ላነሳዎት ነው አልኳቸው ካሜራዬን እየደቀን። እናንተ ጋዜጠኞች የምታልፉት ነገር የለም ማለት ነው አሉኝ በግዴለሽነት ስሜት። እናም ብርቱካን በአካል ከማግኘታቸው በፊት እናቷ ወይዘሮ አልማዝ በዚህ አይነት መልኩ ማየቴን ለማረጋገጥ ያህል ፎቶ አነሳኋቸውና ወደ ሳሎን ተመለስኩ። የዋናው ቤት ኮሪደር ላይ የብርቱካን እህት አገኘኋትና እንደ ዘበት ማዘር ገጽታ ላይ የድካም ስሜት ያየው መሰለኝ፣ ትናንት እንቅልፍ አልተኛችሁ መሰለኝ ስል ጠየኳት። ለሶስት ቀናት ያህል ይህ ነው የሚባል እንቅልፍ እንዳላገኙ ነገረችኝ። ብርቱካን የማግኘት ተስፋ ብርታትና ንቃት እንደፈጠረባቸው አወጋችኝ። ወጣቶች የቤቱንና የግቢውን ማስዋብ ቀጥለዋል። ከግቢው ውጭ የሚያልፈው አንዳንድ አዛውንቶች የባንዲራውን መስቀል እያዩ ምን ተገኘ እያሉ ጎራ ማለት ጀምረዋል። ዜናውን የሰሙና በደስታ ስሜት የሚተቃቀፉ ጥቂት አባትና እናቶችም ቃላት አጥሯቸው ያጠራቸው ይመስላሉ። ከጧቱ 2:10 ሲሆን ሁለት ላዳ ታክሲዎች ተከታትለው ግቢው በር ላይ ቆሙ። ሁለት ጋዜጠኞች ናቸው የመጡት። ይህን ነው የብርቱካን ልጅ ሀሌን አለማየቴ ትዝ ያለኝ። እናም ተጣራው ከወደ መኝታ ቤት መጣች ልብስ። እየለበሰች ነው የሚል ምላሽ አገኘሁ። ከጥቂት ደቂቃዎች በኋላ ሀሌ የብርቱካን አንድዬ ልጅ በሀበሻ ልብስ ተውባ ከውስጥ ብቅ አለች። ትንሿ ሀሌ ተሞሽራለች ማለት ይቻላል፣ ታምራለች። ካሜራዬ ወደ እሷ አነጣጠርኩኝ። ቀጭ ከምድረ ግቢ ውስጥ የደስታ ድባብ እየሰፈነ ነው። ሌሎች ወጣቶች አቀባበሉን በማሳመር ስራ ላይ ለመሳተፍ ወደ ግቢው መዝለቅ ጀምረዋል። ስራቸውን ሳያቋርጡ አዳዲስ ሀሳብ ያፈልቃሉ። ምን መደረግ እንዳለበት ይወያያሉ። 4:30 አካባቢ ገንዘብ አዋጥተው ምድረ ግቢውን ቀጠማ ለማልበስ ተስማሙ፣ አደረጉትም። የኋላ ኋላ ይኸው ሀሳብ ሰፍቶ በተለምዶ አሰፋ መጋዘን እስከሚባለው ቦታ ድረስ ሳር በተኑ። ወጣቶቹ በሚያስገርም መግባባት ቅበላውን ለማሳመር ከመትጋት አልቦዘኑ። ከቀኑ 5:00 ከሩብ ብርቱካን መፈታት ፈጣሪ ለማመስገን 50 ጧፍ ገዝተው ወደ ቤተ ክርስቲያን ለመላክ ተስማሙ፣ አደረጉትም። አሁን የብርቱካን ሚደቅሳ መፈታት ዜና በሰፈሩ ሁሉ በፍጥነት ተዛምቷል። የአካባቢው ሰው ወጣት አዛውንቱ ማይክሮፎን ቀጥሏል። ወጣቶቹ አሁንም ሌላ ሀሳብ አፈለቁ። ቀይ ጨርቅ ገዝተው እንደ ግምጃ አንጥፈው በክብር ሊቀበሏት እንደሚገባ ወሰኑ። ውሳኔያቸውን ለመተግበር ጊዜ አልፈጀባቸውም። በግምት 300 ሜትር ያህል ቀይ ጨርቅ ገዝተው ከቤቷ ግቢ ጀምረው አነጠፉት። ግቢውና አካባቢው ሁሉ የደስታ ስሜት በተሞሉ ሰዎች እየተጥለቀለቀ ነው። ወጣቶቹ በግምት 700 ሜትር የሚያህል ርቀት ድረስ ሂደው አሰፋ መጋዘን እስከሚባለው መንገድ ዳርና ዳር በተተከሉ ስልክ እንጨቶች ላይ ሁሉ በአረንጓዴ፣ ቢጫ፣ ቀይ ቀለም ባንዲራ አካባቢውን አስዋቡት። ባጭሩ አካባቢውን የታቦት ክብርን የጥምቀት ቀን የተደረገበት ያህል አጎናጸፉት። ግቢው ውስጥና ከግቢው ውጭ የሆነውን ለመከታተል ወጣ ገባ ስል ድንገት ሁኔታዎች በፍጥነት ተቀያየሩ። በርቀት የእልልታና የጭፈራ ድምፅ ሲናኝ ሲሰማ ጀመር። ጥድፊያና ወከባ በረታ። ለካስ ብርቱካን ሚደቅሳ የትውልድ ሰፈሯ ደርሳለች። ሰዓቴን ተመለከትኩ። ልክ ከቀኑ 6:00 ከዚህ ደቂቃ በኋላ ዘና ብዬ ሁኔታዎችን መመዝገብ አልቻልኩም። እናም ብርቱካን ሚደቅሳ ጠንካራ አቋም ባላቸው ወጣቶች ጋርዶች ታጅባ በቀይ ግምጃ ላይ እየተራመደች ስትመጣ አይሁዋት በመንገድ ደለና ዳር ሁሉ ወደ ቆሙት እየዞረች እጇን ያውለበለበች እየተፈለቀለቀች በጭፈራ በሆይታና በልልታ ታጅባ ወደ ተወለደችበት ግቢ ዘለቀች። ወጣቶቿ እሷን ብቻ አጅበው ካስገቡ በኋላ ትንቅንቅ ስለተፈጠረ ዋናው ነግቢ በረዘቁት ከቃልቲ ድረስ አጅበዋት የመጡት የአንድነት ፓርቲ መስራቾች እነ ፕሮፌሰር መስፍንና ዶክተር ያይቆብ ሁኔታውን ለመዘገብ የመጡ የውጭ አገር የግል መገናኛ ብዙሃን ጋዜጠኞች በህዝብ ውስጥ ተወጠው ከግቢ ውጭ ቆርቀሩ። ሌላው ቀርቶ ወላጅናቷ ወይዘሮ አልማዝ ገብረ እግዚአብሔርም ጭምር ወደ ግቢያቸው መዝለቅ አልቻሉም። ብርቱካን ለመቀበል በወጣው ህዝብ ብዛት አካባቢው ከመጨናነቁ የተነሳ ለበርካታ ደቂቃዎች የተረጋጋ ስሜት መፍጠር አልተቻለም። በአንድ በኩል ጋዜጠኛ፣ በሌላ በኩል አጅበዋት የመጡት ተላላቅ የፖለቲካ ሰዎች ያስገቡን እንዲሁም ያከባቢው ህዝብ እንያጥያቄ በረታ። በዚህ ጊዜ አንድ የውጭ አገር ዜጋ ጋዜጠኛ ድምጹ ማጉያውን በአንድ እጁ ጨብጦ በሌላ እጅ የብረት በሩን ጫፍ ይዞ ግቢ ውስጥ ያለውን ሁኔታ ለማየት ተንጠለጠለ። ሌሎችም ጋዜጠኞች ያከባቢውን ሰዎች ተንጠልጥለው ወደ ግቢ ውስጥ የማየት ሙከራ ማድረግ ቀጠሉ። ስለዚህ ግቢ ውስጥ ያሉት ወጣቶች፣ ጋዜጠኞችና ታዋቂ የፖለቲካ ሰዎች በየተራ ወደ ግቢ ውስጥ እንዲገቡ በሩን ገርበብ አድርገው ከፈቱ። ግቢው አየር ላይ የመሄድ ያህል እኛ ጋዜጠኞች፣ ታዋቂ የፖለቲካ ሰዎችና እናቷ ወይዘሮ አልማዝ ወደ ግቢው መዝለቅ ቻልን። የገባው ሰው ትንሽ ቢሆንም ጠባቧ ግቢ ትርምሱን ማስተናገድ አልቻለችም። የጋዜጠኞች ማአት ካሜራውን ያንቀጫቅጫሉ፣ ፎቶ ለማንሳት ሲሉ እርስ በርስ ይጋጫሉ። የቅርብ ሰዎች ብርቱካን አረፍ እንድትል አንዱም ተግባራዊ ያልሆነ ሀሳብ ያቀርባሉ። ከግቢ ውጭ የተፈጠረው ትርምስ የሚነገር አይነት አይደለም። ወጣቶች በቡድን በቡድን ሆነው ይዘምራሉ፣ ግቢው እንዲከፈትላቸው ይጮሃሉ፣ ያፏጫሉ፣ እልልታው ይቀልጣል። ብርቱካን ሚደቅሳ ቤቷ ከገባች በግምት ከሶስት ደቂቃ በኋላ ዋናው የግቢው በር ሙሉ በሙሉ እንዲከፈትና ችምችም ብሎ ከውጭ የቆመው ህዝብ እንዲገባ ተደረገ። እናም ብርቱካን ከፍ ያለ በረንዳ ላይ ሆና ለተሰብሳቢ ህዝብ አጠር ያለ ንግግር ለማድረግ ሞከረች። በቀላሉ የሚሰማት አላገኘችም። ወጣቶቹ ግቢውን ሞልተው በአስገቢን ጋሜ በአስገምጋሚ የህብረት ድምፅ ይዘፍናሉ። ኢትዮጵያ 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 የእኛ መመኪያ ይላሉ። ይቀጥላሉ። ጉሮ ሸባዬ ጉሮ ሸባዬ ብርቱ ድል አርጋ ስትገባ። እንደገና ዘፈን ይቀይራሉ። ረጎበዝ እህም ነው ረጎበዝ እህም ነው ረጎበዝ እህም ነው። ብርቱካን ተቀባዮቿ እንዲያዳምጡ በእጇ ምልክት ብትሰጥን ብታጨበጭብ ሰሚ አላገኘችም። ወጣቶቹ በተለያዩ ዘፈኖች እሷን ማወደሳቸውን አፋፍመው ቀጥለዋል። ተከብረሽ የኖርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም። ከጥቂት ደቂቃዎች ትዕግስትና ውቶታ በኋላ በሌሎች ሰዎች ዝንበሉ ርብርብ ጸጥታ ሰፈነ። እናም እንዲህ አለች፣ ጠቅሳለሁ፣ ብዙ የምናገረው ነገር የለም፣ ንግግር ረስቻለሁ። እስከ ዛሬ ቤተሰቦችን ያጸናችሁልኝ፣ ለእኔም የሞራል ድጋፍ የሆናችሁኝ እናንተ ስለሆናችሁ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ በጣም ነው የማመሰግነው። አለቀ። በቃ በዚህ አጭር ንግግር አክባሪዎቿን አመስግና ተሰናበተች። በዚያም ቅጽበት ወጣቶቹ ድምፃዊ ሀሌን በርሄ በቅርቡ ለህዝብ ጆሮ ካደረሳቸው ድምፃዊ ሄለን በርሄ በቅርቡ ለህዝብ ጆሮ ካደረሳቸው ዘፈኖች መካከል የአንዱን ግጥም በሚገርም ሁኔታ ማቀንቀን ጀመሩ። ወጣቶቹ አሁንም ሀሳብ አፈለጉ። ክፍተን በትልቅ ቦርድ ሆነ ነው እኛ የምንፈልገው ይሄንን ነው ይሄንን ነው አሉ። ወዲያው ደግሞ ዘፈኑ ቀይር አደረጉት። ይገባሻል ክብር ይገባሻል እያሉ ግቢውን ለቀወጡ። በሌላ አነጋገር ለታላላቅ ሰዎች፣ ለእናትና ለአባቶች፣ ከሩቅ ለመጡ ሰዎች ግቢውን ለቀው እየጨፈሩ ሄዱ። ከዚህ በኋላ ነበር ለመጀመሪያ ጊዜ ሳሎን ገብታ ረፍ ለማለት እድል ያገኘችው። እናም ለእንግዶች ማስተናገጃ እንዲመች ተደርጎ በተዘረጋው ሶፋ ላይ ፊት ለፊት እሷ በስተግራ ዶክተር ያዕቆብ ኃይለማርያም፣ በስተቀኝ ፕሮፌሰር መስፍን ወልደማርያም በክብር ተሰየሙ። ሳሎኑ በጋዜጠኞች ተወጠረ። አሁንም ሌላ ትርምስ ተፈጠረ። የአካባቢ አዛውንቶች ወደ ሳሎን ገብተው እሷን ማግኘት አልቻሉም። ያገኟት ቢባል እንኳ ቦታ አይበቃም። ስለዚህ ሌላ መላ አስፈለገ። መላውም ተገኘ። እንግዶችና የአካባቢ ሰዎች በሰልፍ እየገቡ ደስታቸውን እየገለጹ ሳይቀመጡ በመኝታ ቤት በኩል አልፈው በጓሮ በር እንዲወጡ ተደረገ። ይህም ሆነ። የመንደሩ እናቶች ብርቱካን እያቀፉና እየሳሙ በእልልታ እጃቸውን ወደ ሰማይ እየዘረጉ አንዳንዴም እጇን ጭምር እየሳሙ ሳሎኑን በየተራ እየለቀቁ በጓሮ በኩል መውጣት ቀጠሉ። ከዚህ ግቢና ሳሎን የሚከናወኑ አንዳንድ ነገር ሁሉ አስገራሚ ትዕይንት ነበር። ብርቱካን በአንድ በኩል እንግዶች መቀበል፣ በሌላ በኩል በየሰኮንዱ የሚደወልላት ስልክ ማስተናገድ ነበረባት። በዚህ የተነሳ ልጇን ሀሌንን በወጉ እንኳ የማነጋገር ድል አላገኘችም። ይህንን ድል ያጣችው ሀሌም ግማሽ ክብ ሰርተው በተደረደሩ ሶፋዎች መሀል በሚገኝ ክፍት ቦታ ላይ ሙሉ በሙሉ በደረቷ ዥዋ ብላ ተኝታ በእፎይታ ስሜት የሚሆነውን ሁሉ ማየት ጀመረች። አስተናኘቷ አንዳች ትርጉም የሚሰጥ አይነት ስለነበር ሁሉም ጋዜጠኛ ምስሏን ለመውሰድ ተረባረበ፣ እኔም ጭምር ማለት ነው። ትዕይንቱ ማብቂያ ስላልነበረው ሰዓቴን ተመለከቱ። 7:05 ቀርቶታል። እስካሁን የዘገብኩትን ለባልደረቦቼ ሰጥቼ ለመመለስ በማሰብ የነ ብርቱካን ቤት ለቅቄ ወጣሁ። ከግቢ ወጥቼ 300 ሜትር ያህል እንደተጓዝኩም ወደ 20 የሚሆኑ ሰዎች በአንድ ላይ ሆነው ከፊት ለፊት ሲመጡ አየሁ። ግርመኝ። ከእነዚህ ሰዎች መካከል አብዛኛውን አውቃቸዋለሁ። ብርቱካን የምትመራው የአንድነት ፓርቲ አመራር አባላት ናቸው። ኢንጂነር ግዛቸው ሽፈራው፣ አቶ አስራት ጣሴ፣ አቶ ስዬ አብርሃ፣ ዶክተር ነጋሶ ጊዳዳ፣ አቶ አንዷለም አራጌ፣ በዘንድሮ ምርጫ ብቸኛው የተቃዋሚ ፓርቲ ተመራጭ የፓርላማ አባል አቶ ግርማ ሰይፉ እና ሌሎች ናቸው። ይህን የመርሳት የማይገባኝ ነገር ግን የረሳሁት ነገር ትዝ አለኝ። ብርቱካን ከቃሊቲ እስር ቤት ጀምረው ተቀብለው አጅበው ቤቷ ያደረሷትና እስከዚያም ደቂቃ ድረስ አብረዋት ያሉት ፓርቲው የለቀቁና መርህ ከበር የሚል አቋም በመያዛቸው ከአንድነት ፓርቲ ተባረዋል የተባሉ ናቸው። በዚህ ቅጽበት ከፊት ለፊት ሲመጡ የማያቸው ደግሞ የአንድነት ፓርቲ ህጋዊ ሰርቲፊኬት በእጃቸው የሚገኘው አመራሮች ናቸው። እናም ብርቱካን በእነዚህ ሁለት ወገኖች መሀል የምታንጸባርቅ እንቁ መስላ ታየችኝ። ይህንን እያሰላሰልኩ ቢሮዬ ለመድረስ ተጣደፍኩ። ማታ ከምሽቱ 1:30 ወደ ብርቱካን ቤት ከስራ ባልደረባዬ ከዳዊት ከበደ ጋር አመራው። ምሽት ላይ ሁኔታዎች የተረጋጉ ይመስላሉ። ቢሆንም ግቢው ሳሎኑም በእንግዶች እንደተሞላ ነው። ግቢው ውስጥ 20 ያህል አግዳሚዎች ተደርድረው እንግዶች ያስተናግዳሉ። ሳሎኑ ሙሉ በሙሉ ለአካባቢው እናቶች ተለቋል። በረንዳው ላይ በአንድ ጥግ ግዙፍ ቴፕ ባህላዊ ዘፈኖች የሁሉንም ብሔር ያስተጋባል። የነሸጣቸው ሰዎች ከተቀመጡበት ተነስተው ባሉበት ቦታ ቆመው ደስ ባላቸው ዜማ ጭፈራቸውን ያስነኩታል። ጉራጌኛውን፣ ኦሮምኛውን፣ ወላይተኛውን፣ አድኛውን፣ ትግርኛውን፣ አማርኛውን ሁሉንም። በረንዳው ላይ ከሚጨፍሩት መካከል አንድ ነገር ትውስታዬን ሳበው። የሀሌ የብርቱካን ልጅ ጭፈራ የተከፈተው ሰለሞን ኃይሌ እንባባ የሚል ዘፈን ላይ ነው። ሀሌ የዘፈኑን ምት ጠብቃ ስትጫወት አየናት። እናም ለማስታወሻ ፎቶ ቀጭ አደረግን። ብርቱካን ሚደግሳ እኛ በደረስንበት ሰዓት ቤቷ አልነበረችም። እንግዶቿ ለመሸኘት ወጣ ማለቷ ተነገረን። ከዚያም የሚሆነውን ሁሉ እያስተዋል ለመቆየት ተገደል። ከምሽቱ 3:00 ብርቱካን እንደገና ሳሎን ውስጥ አገኘናት። ከባልደረባዬ ጋር ሆነን አነጋገርናት። ጥቂት ጥያቄዎች ልናቀርብላት ብንፈልግም እንደምንፈልግ ነግረናት እሷም ተስማምታ በመጨረሻ ከምሽቱ 4:00 ላይ ተሰነባበትን፣ ይላል ጋዜጠኛው ያሰፈረው። ብዙ በዚህ ረገድ በርካታ የዓለም የታላላቅ የመገናኛ ብዙሃን ይህንኑ ሸፍነውታል። ከቢቢሲ፣ ከሮይተርስ፣ ከሲኤንኤን እንደዚሁም ደግሞ ከሀገራችን ከሲቢሲ ጀምሮ በተለያዩ ጋዜጠኞች ይሄ ድርጊት ተሸፍኗል። በዚህ ረገድ ብዙ ማለት የሚቻልባቸው ገና ዘርፎች አሉ። ስለ ብርቱካን መለቀቅ አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ድርጅት አምነስቲ እንደዚሁም ደግሞ ሂውማን ራይትስ ዎች በየበኩላቸው እንደዚሁም የኢትዮጵያ በሚመለከት የሚንቀሳቀሱ የኢትዮጵያ ሰብአዊ መብት ተሟጋች ድርጅቶችም በየበኩላቸው ተለያዩ ሀሳቦችን ሰንዝረዋል። እስኪ አምነስቲ ለአብነት ምንድን ነበር ያለው? አምነስቲ ኢንተርናሽናል የሊና ስረኛዋ በመፈታቷ መልካም ጅምር ሲል የገለጸው የሰብአዊ መብት ድርጅት መግለጫ ብርቱካን ሚደክሳ የሊና ስረኛ የነበረች መሆኑን አሁንም አረጋግጦ የታሰረችው ሐሳቧን በነጻ በመግለጽ እና የመደራጀት መብቷን ለመጠቀም በመጀመሯ እንደሆነ ተገለጸ። በኋላ ከቤተሰቦቿ ጋር በመቀላቀሏ ደስተኛ ነኝ ያለው ድርጅቱ የኢትዮጵያ ባለስልጣናት ሐሳብን የመግለጽና የመደራጀት መብት ማክበርና መጠበቅ አለባቸውም ሲል የድርጅቱ የአፍሪካ ምክትል ተጠሪ ሚሼል ካሪ ካጋሪ ይህንኑ በሚመለከት ሰፋ ያለ መግለጫ ሰጥተዋል። ይህንኑ ማኑ የሰብአዊ መብት ሌላኛው አምነስቲ ኢንተርናሽናል ተቀናቃኙ ጋራ የሰጠው ደግሞ ሂውማን ራይትስ ዎች የተባለው ነው። ሂውማን ራይትስ ዎችም ብርቱካን መስፈታት የመጀመሪያ ደረጃ እርምጃ ካለ በኋላ ቀጣዩ ሌሎች በሺዎች የሚቆጠሩ የፖለቲካ እስረኞች እንዲፈቱ ከዚሁ ጋር አብሮ አሳስቧል። በዚህ ረገድ በርካታ ሀሳቦችም ጨምሮ አስፍሯል። ነገር ግን በጊዜ ጥበት የተነሳ ላቀርበው አልቻልኩም። አድማጮቻችን፣ ሰፋ ያለ ዝግጅት የሚያስፈልገው ጊዜ ነው። ለማንኛውም ግን ግራ ቀኙን ያመላከተ ግንዛቤ ያገኛችሁ ይመስለኛል። በበኩሌ በዚህ ሰናበታችኋል። አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር ወይዘሪት ብርቱካን ሚደቅሳ መፈታትን አስመልክቶ የተሰጠ መግለጫ። የፓርቲያችን ሊቀመንበር ወይዘሪት ብርቱካን ሚደቅሳ ታህሳስ 20 2001 ዓ.ም ዳግም መታሰሯን ተከትሎ ለ20 ወራት ያህል በእስር ከቆየች በኋላ ትናንት መስከረም 26 ቀን 2003 ዓ.ም ከእስር ተፈታለች። በዚህ አጋጣሚ የአንድነት ለዲሞክራሲና ለፍትህ ፓርቲ አባላትና ደጋፊዎች ወይዘሪት ብርቱካን መፈታት ታላቅ ደስታና እፎይታ የሰጣቸው መሆኑን ለመግለጽ ይወዳሉ። ወይዘሪት ብርቱካን ልጇ ሀሌና አዛውንት እናቷ ወይዘሮ አልማዝም እንኳን ደስ ያላችሁ፣ እንኳንስ ለዚህ አበቃችሁ ይላችኋል። ብርቱካን ለዳግም እስር ከተዳረገችበት ቀን ጀምሮ እርምጃውን በመቃወም ብርቱካን ያለአንዳች ቅድመ ሁኔታ ትፈታ በማለት ለጮኋችሁና ለታገላችሁ ኢትዮጵያውያን ቁርና ድካም ሳይበግራችሁ በየአደባባዩ ብርቱካን ያለአንዳች ቅድመ ሁኔታ ትፈታ ብላችሁ ለታገላችሁ በሰላ ብዕራችሁና አንደበታችሁ የብርቱካንን እስር አላግባብነት ተቃውማችሁ ትፈታ ዘንድ በዓለም አቀፍ የሚዲያ መድረኮች ለተሟገታችሁ ኢትዮጵያና ትውልደ ኢትዮጵያውያን እና ለመላ ኢትዮጵያ ሕዝብ እንኳን ደስ ያላችሁ እያልን ወደፊትም በማንኛውም ኢትዮጵያ ወገናችሁ የደረሰውን በገዛ ራሳችሁ እንደደረሰ በደል በመቁጠር ሌሎች የህሊና እስረኞች ኢትዮጵያን እንዲፈቱ በጋራ እንደምትቆሙ ሙሉ እምነት አለን። የኢህአዴግ መንግስት ወይዘሪት ብርቱካን ዳግም ማሰሩና አላግባብ በእስር ላይ ማቆየቱ አላግባብ ቢሆንም በመፍታት የወሰደው እርምጃ ፓርቲያችን እንደ በጎ ጅምር ይመለከተዋል። ኢህአዴግ የኢትዮጵያ ችግር ሊፈታ የሚችለው በጉልበትና በእልህ ሳይሆን በመግባትና በመደራደር መሆኑን ተገንዝቦ ለእንዲህ አይነቱ በጎ እርምጃ ከልብ እንዲተጋም ፓርቲያችን ይጠይቃል። የአንድነት ፓርቲ ወይዘሮ ብርቱካን ትፈታ ዘንድ የተለያዩ ግለሰቦችና ቡድኖች ላደረጉት ጥረት አክብሮቱን ይገልጻል። የወይዘሮ ብርቱካን እስር አግባብ አለመሆኑን ተገንዝበው የህሊና እስረኛ መሆኗን በግልጽ ከማወጅ አልፈው ያለአንዳች ቅድመ ሁኔታ እንድትፈታ ለወተወቱ፣ በጎ ተጽዕኖ ላሳረፉ ዓለም አቀፍ ተቋማትና መንግስታት አንድነት ፓርቲ ያለውን አክብሮት መግለጽ ይወዳል። አንድነት ፓርቲ ወይዘሮ ብርቱካን ይቅርታ ጠይቃ መፈታቷን ግንዛቤ ወስዷል። አይባልም። እንደ ፓርቲያችን ሊቀመንበርነቷ ወይዘሪት ብርቱካን በፓርቲው ፕሮግራምና መርህ ይሁን በፓርቲው ህገ ደንብ ያደረሰችው ጉዳትም ሆነ በደል እንደሌለ አንድነት ያምናል። በአገር ጥቅምና ሉዓላዊነት የማትደራደር ፖለቲከኛ እንደሆነች የአገርን ሀብት በመዝበርም የማትጠራጠር እንደሆነች ፓርቲዋ አንድነት ጽኑ እምነት አለው። በመሆኑም አንድነት በአንድ በኩል ይቅርታ የጠየቀችበትን የግል ውሳኔ እንደሚያከብር እየገለጸ በስር ይዞታ ያለችውን እንድትል የጠየቃት መንግስት ከእርሷ ይህንን ለመጠየቅ የሞራል ብቃት ያለው መሆን አለበት። ኢህአዴግ የኢትዮጵያ ህዝብ በተቃዋሚዎች ላይ ተስፋ እንዲቆርጥና ለተቃዋሚ ፓርቲ መሪዎች ያለውን ክብር እንዲቀንስ ከፍተኛ የስነ ልቦና ዘመቻ በማካሄድ ላይ እንዳለ መላ ኢትዮጵያ ህዝብ ገነዘበዋል። በሌላ በኩል ደግሞ ያለ ኢህአዴግ የኢትዮጵያ አንድነት አይዘልቅም እስከ ማለት ድረስ የዘለቁ ከኛ ወዲህ ላሰር የሚል ራስን የመካብ ዘመቻ እያካሄደ እንደሆነም ይታወቃል። ይቺ ሀገር አንድና አንድ ሰው ብቻ ያላት እስኪመስል ድረስ ኢህአዴግ የገዛ ራሱን ሊቀመንበር ተክለ ሰውነት ወይም ፐርሰናል ካልት ለመገንባት እያደረገ ያለው ጥረትም ይታወቃል። ወይዘሪት ብርቱካን ይቅርታ የጠየቀች መባሉ አልበቃ ብሎ እነዚያ በመንግስት የተገለጹት ሀረጎች የተፈለጉትን ለዚህ ዓላማ እንደሆነና ወደፊትም የጠንካራ ተቃዋሚ መሪዎችን ክብር ዝቅ ለማድረግ ያስችላል ያለውን ማንኛውንም ስልት ከመጠቀም ወደኋላ እንደማይል አንድነት ይገነዘባል። እውነትን ለሚያውቀው ታላቅ የኢትዮጵያ ህዝብ እንደዚህ ያለውን የወረደ የኢህአዴግ አስተሳሰብ ገስ ለብርቱካን ያለውን ከበሬታ ከመቀነስ ይልቅ ለዚህ መንግስት ያለውን ግምት ይበልጡን ዝቅ እንዲል ያደርገዋል ብለን እናምናለን። ለዚህ የኢህአዴግ ስልት ተነስቶ የተሳሳተ ድምዳሜ ላይ መድረስ የኢትዮጵያ ተቃዋሚ ሰፈር ጠንካራና ተአማኒ መሪዎች እንዳይኖሩት የማድረግ የኢህአዴግ ስትራቴጂ ሰለባ መሆን እንደሆነ ልናስገነዝብም እንወዳለን። በመጨረሻ ፓርቲያችን አንድነት ሌሎች የህሊና እስረኞች እንዲፈቱ በህገ መንግስቱ የሰፈሩና ሰብአዊና ዲሞክራሲያዊ መብቶች ሙሉ በሙሉ እንዲከበሩ የሚካሄደውን ሰላማዊ ትግል አክብሮ እንደሚቀጥል ያረጋግጣል። አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት መስከረም 27 ቀን 2003 ዓመተ ምህረት አዲስ አበባ። አድማጮቻችን በወይዘሪት ብርቱካን መፈታትን በተመለከተ በኢህአዴግ አገዛዝ የተሰጠውን መግለጫ ኢትዮጵያ ቴሌቪዥን አንብቦታል። እሱን እንዳለ ከዛ ወስደዋለሁ እኔ።
ወይዘሪት ብርቱካን ይደቅሳ መንግስት በድጋሚ ቅርታ እንዲያደርግላቸው ማመልከታቸውን ለጠቅላይ ሚኒስትር መለስ ዜናዊ የጻፉት መስከረም 5 2003 ነበር። በደብዳቤያቸውም ከቀድሞ የቅንጅት አመራሮች ጋር በመሆን በፈጸሙት ህገወጥ ተግባር በፍርድ ቤት የእድሜ ልክ እስራት ተፈርዶባቸው እንደነበር አስታውሷል። ይህን ተከትሎም ለመንግስት ባቀረቡት ጥያቄ መሰረት ይቅርታ ተሰጥቷቸው እንደነበርም እንዲሁም ከዚያ በኋላ ወደ ውጭ ሀገር በሄዱበት ወቅት ግን ያቀረብኩት የይቅርታ ጥያቄ የለም፣ መንግስትም ይቅርታ ሳልጠይቀው ነው የሰጠኝ በሚል ለደጋፊዎቻቸው የተሳሳተ እና ክህደት ላይ የተመሰረተ መረጃ መስጠታቸውን አምኗል። መንግስትም የፈጸምኩትን ስህተት እንዳርም ተደጋጋሚ ምክር ቢለግሰኝም ይህንንም አለመቀበሌ ሌላ ስህተት ነበር ብለዋል ወይዘሪት ብርቱካን በይቅርታ መጠየቂያ ደብዳቤያቸውን። ወደዚህ የገባሁት ደግሞ መንግስት የውጭ ኃይሎችን ተጽዕኖ በመፍራት ሊያስረኝ አይችልም፣ ቢያስረኝም በአጭር ጊዜ ይፈታኛል የሚል የተሳሳተ ግንዛቤ በመያዝ እንደሆነ አመልክቷል። አሁን ግን የተሰጠኝን ይቅርታ በመካድ የኢትዮጵያ ህዝብና መንግስትን በማታለሌ ከፍተኛ ጸጸት ተሰምቶኛል። ከዚህ በኋላም በእንዲህ አይነት የማታለል ስራ እንደማልገባ አረጋግጣለሁ። እናም የኢትዮጵያ ህዝብና መንግስት ይቅርታ እንዲያደርግልኝ እጠይቃለሁ ብለዋል። በማረሚያ ቤት ቆይታዬ በቂ ትምህርት ስለቀሰምኩ ጸጸቴን አይተው ህፃኗን ልጄንና አሮጊት እናቴን እንድጦር ለሁለተኛ ጊዜ ይቅርታ ይደረግልኝ በሚል ወይዘሪት ብርቱካን ከኢትዮጵያ ሬዲዮና ቴሌቪዥን ድርጅት ጋር ባደረጉት ቃለ ምልልስም ይህንኑ አረጋግጧል። ወይዘሪት ብርቱካን አሁን በድጋሚ መንግስትን ይቅርታ ጠይቀዋል የሚል መረጃ ደርሶ ነው። እና መረጃው ምን ያህል ትክክል ነው?
ትክክል ነው መረጃው። በጣም ስህተት ወይም ጥፋት ሰርቼ ነበረ፣ ለዚህ ይቅርታ ጠይቄያለሁ። አሁን ይቅርታዬ መንግስት እንደሚቀበለው ተስፋ አደርጋለሁ። በስህተት የተጸጸቻለሁ ማለት ነው። ይህንን ደግሞ በጽሁፍ አረጋግጫለሁ። ይህንን ሂደት ሲከታተሉ ለነበሩ የአገር ሽማግሌዎች በደንብ ያረጋገጥኩላቸው ነገር ነው። ከዚህ በኋላ ባለኝ በሚኖረኝ ህይወት ሙሉ በህግ ብቻ መመራ ጥሩ ዜጋ ሆኜ ለመኖር ውሳኔ አለኝ። በዛ ውሳኔ መሰረት ጸንቼ እንቀሳቀሳለሁ።
የፍትህ ሚኒስቴር በመግለጫው እንዳለው ጠቅላይ ሚኒስትር መለስ ዜናዊ በወይዘሪት ብርቱካን የቀረበውን ማመልከቻ ተቀብለው ለይቅርታ ቦርድ መርተውታል። ቦርዱም የቀረበውን ማመልከቻ ትክክለኛነት በሕጉ መሰረት አረጋግጧል። ሂደቱም በሀገሪቱ የሕግ የበላይነትን ለማረጋገጥ እየተደረገ ያለው ጥረት አንድ ማሳያ በመሆኑ የይቅርታ ጥያቄውን ለመጨረሻ ውሳኔ ለሀገሪቱ ፕሬዚዳንት መርቷል። ፕሬዚዳንት ግርማ ወልደ ጊዮርጊስም ሂደቱ መንግስት በሀገሪቱ ሕግና ስርዓትን ለማስከበር የሚያደርገው ጥረት ሳይጓደል ነገሮችን በትዕግስትና ወደ ሰፊነት ለመምራት የሚያደርገውን ጥረት በመቀጠል ወይዘሪት ብርቱካን በይቅርታ እንዲፈቱ የቀረበውን የውሳኔ ሀሳብ አጽድቋል። በዛሬው ዕለትም በይቅርታ ከእስር ተፈቷል።
መስከረም 26/2003 ዓ.ም ለአንድነት ለዲሞክራሲና ለፍትህ ፓርቲ አንድነት መሪዎች፣ አባላት፣ ደጋፊዎችና ለኢትዮጵያ ሕዝብ በሙሉ በያላችሁበት በሰሜን አሜሪካ የመኢአድ ድጋፍ ሰጪ ማህበር ይላል መግለጫው። የትግራይ ነጻ አውጪ ድርጅት ህወሓት በህዝባችንና በሀገራችን ትከሻ ላይ ተቆናጥቶ እነሆ ለ19 ዓመታት እንደፈቀደው ሲቀልድ ሲያሰቃይ ኑሯል። አሁንም የዘረኛና የግፍ አገዛዙን በመለስ ዜናዊ የፈላጭ ቆራጭ አመራር አማካኝነት ቀጥሎበታል። በተለይም በኢትዮጵያ ህዝብ መልካም ምኞትና ለአንድነታችን በጽናት የሚቆሙትን እንደ ወይዘሪት ብርቱካን ሚደቅሳ ያሉትን መሪዎች ቢቻለው በማጥፋት ካለበለዚያም በረዥም ጊዜ ስርዓት በመቅጣት ትግሉን የማዳክም መስሎት እንደ ዋነኛ ዓላማ አድርጎ ተያይዞታል። በዚህ ስራው እድሜውን ለብዙ ጊዜ ሊያራዝም እንደማይችልና የኢትዮጵያ ህዝብ የህወሓትን ሴራ ጠንቅቆ የሚያውቅ መሆኑን ከሁላችንም የተሰወረ አይደለም። ህወሓት ወዶ ሳይሆን ተገዶ እህታችን ወይዘሪት ብርቱካን ሚደቅሳን በዛሬው ዕለት መፍታትን ስንሰማ እኛ በሰሜን አሜሪካ የምንገኝ የመኢአድ ድጋፍ ሰጪ ማህበር አባላት የተሰማንን ደስታ ለመግለጽ እንወዳለን። በዚህ አጋጣሚ መኢአድ ወይዘሪት ብርቱካን ስትታሰር የመናገር መብቷን መነጠ ተቋና ለእስር መዳረጓን በመቃወም መግለጫ ያወጣ ብቸኛ ተቃዋሚ የፖለቲካ ፓርቲ ሲሆን ከታሰረችበት ጊዜም ጀምሮ እንድትፈታ እያለ ጥረት ማድረጉን በአድናቆት የምናስታውሰው ነው። በተለይም ከዓላማ አጋሮቿ እና ጓደኞቿ ጋር በመተባበር መኢአድ ለፖለቲካ ፓርቲነት የጋራ ምክር ቤት እንድትፈታ ጥያቄ አቅርቦ ከወር በላይ የፈጀ ድርድር ከኢህአዴግ ጋር ካደረገ በኋላ መንግስት ምቹ ሆኖ ባገኘው ጊዜ ይፈታታል የሚል ቃል የኢህአዴግ ተወካይ ለመኢአድ ተወካይ ገልጸውላቸው እንደነበር እናስታውሳለን። ስለዚህ ወይዘሪት ብርቱካን ሚደቅሳ እንድትፈታ መኢአድ እና ሌሎች ላደረጉት ሁሉ ምስጋናችን ልናቀርብላቸው እንወዳለን። የአንድነት ለዲሞክራሲና ለፍትህ ፓርቲ አንድነት አባላትም እንኳን ደስ አላችሁ እንላለን። በዚህ አጋጣሚ በአሁኑ ወቅት በርካታ የተቃዋሚ አባላት በገጠሩና በከተማ በእስርና በተለያዩ ምክንያቶች በህወሓት ካድሬዎች አማካኝነት እንግልት የሚደርስባቸው ወገኖቻችን እንዳሉ በየጊዜው ከሀገር ቤት የሚደርሱ መረጃዎች ያረጋግጣሉ። በተለይም በገጠሩ የመኢአድ ጨምሮ የተቃዋሚ ፖለቲካ ፓርቲ አባላት እና ደጋፊዎች ከመሬታቸው እየተፈናቀሉ እና ሰራተኛውም ከመንግስት መስሪያ ቤት እየተባረረ ይገኛል። ከዚህም በላይ በኢህአዴግ የተሳሳተ ኢኮኖሚ ፖሊሲ እና የፖለቲካ ተጽዕኖ ምክንያት የሚሰደዱ በየባህሩ ሰቆቃ የሚደርስባቸው በሀገርም ውስጥ በነጻነት ተንቀሳቅሰው በፈለጉበት አካባቢ ሰፍረው እንዳያርሱና እንዳይሰሩ የሚደረጉ እህቶቻችንና ወንድሞቻችን እጅግ በርካታ ናቸው። ብዙዎችም የዜግነት መብት የሆነውን የመታወቂያ ካርድ እየተነቅጠቁ እንዳይንቀሳቀሱ እየተደረጉ ይገኛሉ። ኢህአዴግ ከላይ የገለጽናቸውን በህዝባችን ላይ እየፈጸመ ያለውን በደሎችና ጉዳቶች እንዲያቆም እንዲሁም የታሰሩ ለዲሞክራሲ የሚታገሉ ወገኖቻችን እንዲፈታ በየትኛውም ሀገር ያላችሁ ሀገር ወዳድ የሆናችሁ ሁሉ የህዝባችን ከሚያደርገው ትግል ጎን ተሰልፋችሁ በገዢው ፓርቲና በመንግስት ላይ ተጽዕኖ እንድታሳድሩ በአክብሮት እንጠይቃለን። በዚህ አጋጣሚ በዚህ አኳያ ይላል በሰሜን አሜሪካ የምንገኝ የመኢአድ የደጋፊ ማህበር አባላትም ህወሓት ዘረኛና የግፍ አገዛዝ ላይ የተባበረ እና የተቀነባበረ ትግል ለማካሄድ ምንጊዜም ዝግጁ መሆናችን እንገልጻለን። ድል ለኢትዮጵያ ህዝብ በትግላችን ይረጋገጣል። ስለሺ ጥላሁን በሰሜን አሜሪካ የመኢአድ የድጋፍ ማህበር ሊቀመንበር ይላል። ግንቦት ሰባት የፍትህ ነጻነትና ዲሞክራሲ ንቅናቄ በበኩሉ የወይዘሪት ብርቱካን ሚደቅሳን ከእስር መለቀቅ አስመልክቶ ግንቦት ሰባት የነጻነትና የፍትህና የዲሞክራሲ ንቅናቄ ያወጣው መግለጫ አለ። እሱም አጠር ያለ ስለሆነ እነሆ መስከረም 27/2003 ዓ.ም ግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ አባላት ዛሬ መስከረም 26/2003 የወይዘሪት ብርቱካን ሚደቅሳን ከእስር የመፈታት ዜና የሰማነው በታላቅ ደስታ ነው። ወይዘሪት ብርቱካን ሚደቅሳ በድጋሚ እስር ውስጥ በነበረችባቸው 646 የግፍ ቀናት ሙሉ መንፈስ በሙሉ መንፈስ አብራናት ነበርን። እነዚህ 646 ቀናት እጅግ አፋኝ ህጎች የወጡበት ወያኔ ህጎት ስልጣኑ በህጎት ምርጫ የማረጋገጥ ድራማ የተጫወተበት የፖለቲካ ምህዳሩ እጅግ የጠበበበት የመሬትና የንብረት ዘረፋ ታይቶ ተሰምቶ በማይታወቅ መጠን የተስፋፋበት በአጠቃላይ ትግራዊ ኦሊጋርሂ ዘረኛ ስልጣኑን ወደ አንድ ቤተሰብ ጠቅልሎ ያስገባበት ወቅት ነበረ። በዘረኛው እስር ቤት የደረሰባት እንግልት እና ሰቆቃ ከፍተኛ እንደሆነ እናውቃለን። ይህ መስዋዕትነት የከፈለችው ለእውነት ስትል መሆኑ የኢትዮጵያ ህዝብ ጠንቅቆ ያውቃል። ወይዘሮ ብርቱካን የከፈለችው መስዋዕትነት በአገራችን የነጻነት ትግል ታሪክ ውስጥ ከፍተኛ ድርሻ ይኖረዋል ብለን እናምናለን። ስለሆነም ከሁሉ አስቀድሞ እንኳን ከህፃን ልጅሽ ሀሌ እናትሽና ከሌሎች ቤተሰቦች ጋር ለመቀላቀል አበቃሽ እንላለን። ወይዘሪት ብርቱካን ሚደቅሳ እንደዚህ ከበፊቱ ሁሉ ለወደፊትም በኢትዮጵያ ፖለቲካ ውስጥ ውድነኛና አወንታዊ አስተዋጽኦ ይኖራታል ብለንም ተስፋ እናደርጋለን። በዚህ አጋጣሚ ልክ እንደ ብርቱካን ሚደቅሳ ሁሉ ያላንዳች ወንጀል በሆነ እስር ቤት በወያኔ እስር ቤቶች በመሰቃየት ላይ ያሉትን በሺዎች የሚቆጠሩ ወገኖቻችን መኖራቸውን ለደቂቃም አንዘነጋም። እነዚህ ህሊና እስረኞች የሆኑት ወገኖቻችን በሙሉ ራሳችንና ሀገራችን ነጻ ሳናወጣ ደስታችን የተሟላ ሊሆን አይችልም። ደስታችን የተሟላ የሚሆነው በሀገራችን ህገ ወጥ እስር የሚያበቃው የትግራይ ኦሊጋርሂ ከስልጣን ተባሮ በምትኩ እውነተኛ ዲሞክራሲያዊ ስርዓት ሲፈጸም ብቻ መሆኑን አውቀን ቀበቷችንን እናጥብቅ። ድል ለኢትዮጵያ ህዝብ ይላል በበኩሉ ይሄ ድርጅት።